ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር የተመሰገነ ይሁን። እነሆ ያለፉትን ቀናት ሁሉ በሰላም ውስጥ ተጠብቆን እግሮቻችን በረገጡበት ስፍራ ሁሉ እግዚአብሔር አምላካችን ቀድሞን ዛሬም ደግሞ በሱ ቸርነትና ምሕረት ውስጥ ታቅፈን የዚህችን ሰዓት በረከቱን ለመቋደስ በክተናል። እግዚአብሔር የተመሰገነ ይሁን። እኔንም እናንተንም በእያላችሁበት ስፍራ በሰላም ውስጥ የጠበቀ እግዚአብሔር ታማኝ ነው ወገኖቼ። ይደክማል፣ ምን ይሻለናል፣ ያልቃል ጉልበቱ ይላላል ብለን ፈጽሞ አንፈራም፣ ፈጽሞ አንደነግጥም። የእግዚአብሔር ልጅ ኢየሱስ ክርስቶስ ምንጊዜም ቢሆን ብርቱ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የማርቆስ ወንጌል ጥናታችንን እንቀጥላለን። ዝማሬን ጋብዛችሁ ኢየሱስ ክርስቶስ እንደዚህ ነው። እኔና እናንተን ካልጠበቅንበት ስፍራ አንስቶን እነሆ ድንቅ በሆነው መቅደሱ፣ ድንቅ በሆነው ሕዝቡ መካከል ከቅዱሳኑ ጉባኤ ጨምሮን ዛሬም በቤቱ ውስጥ አለን። እግዚአብሔር ይክበር ይመስገን። ጨለማችንን ያበራ፣ የተናቅነውን እኛን ያከበረን የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። ተስፉ መለስ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው። እንጸልይ። ጌታ ሆይ ዛሬም ደግሞ እናመሰግንሃለን። ለአንተ የሚገባውን የአልባስጥሮስን ብልቃጥ ዐይነት መዓዛ ሽታ ያለውን እነሆ ሽቶውን ዛሬ ደግሞ እናፈሳለን በፊት። እግዚአብሔር ሆይ ብልቃጡ ይሰበራል ዛሬ፣ አንተም ታሸቷል፣ ደስ ይልሃል። ጌታ ሆይ ይህንንም ደግሞ ይሆን ዘንድ በጎ ፈቃድህን በእኛ ያስታወቅ አንተ ነህና ክብር ለስምህ ይሁን። አቤቱ አምላኬ ሆይ፣ መልካምን በየለቱ በኑሯችን ውስጥ ማከናወን እንድንችል ታስተምረናል፣ ትናገረናል። እንደ ተናገርከን ደግሞ ፍሬ ማፍራት እንድንችል ጸጋህን አብዛልን። በዚህች ምሽትም ደግሞ የምንማረውን ቃልህን ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን እንደምታስታውሱት የካህናት አለቆችና ጻፎች ኢየሱስን ለመግደል ስለመመካከራቸው፣ የቢታንያ ማርያም በኢየሱስ ራስ ላይ ሽቶ ስለመቀባቷ የሚያወሳውን ክፍል በስፋት ስንመለከት ነበረ። ዛሬም ደግሞ ባለፈው ምሽት ክፍለ ጊዜ ጥናታችን ካቆምንበት ከቁጥር 10 ጀምረን ወደፊት እንቀጥላለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 14 ቁጥር 10 እና 11ን ተመልከቱ። ከ12ቱም አንዱ ያስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት። በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበር ይላል። ተመልከቱ ወገኖቼ፣ ባለፈው ክፍለ ጊዜ አንዲት ሴት ወይም ማርያም ካደረገችው ደስ ከሚያሰኝ ድርጊት በመቀጠልና ከዚህም ብርሃን ቀጥሎ ይሁዳ ጌታችንን ኢየሱስ ክርስቶስን አሳልፎ ሊሰጥ ያደረገውን እቅድ አሁን እየተመለከትን ነው። ማለትም ወደፊት እየተመለከትን እንሄዳለን ማለት ነው። ብርሃን ከሆነው ነገር ጨለማ ወደ ሆነው ነገር እየተራመድን ነው ማለት ነው። በዚህ ክፍል ይሁዳን ከጨለማ ሥራው ጋር እንመለከተዋለን። ይህንን ነው ጨለማ ያልኩት። ይህ ሰው አሁን ጌታ ኢየሱስን ለሞት አሳልፎ ሊሰጥ እየሸረበ ነው ያለው። ኢየሱስን አሳልፎ ለመስጠት ምክሩ ምቹ ጊዜ መጠበቅ ነበረበት። ጌታ ኢየሱስ ግን ሁኔታውን ሲለዋውጠው ይታያል። ኢየሱስ ይሁዳን የምታደርገውን ቶሎ ብለህ አድርግ ማለቱን በዮሐንስ ወንጌል ምዕራፍ 13 ቁጥር 27 ተጽፎ እናገኛለን። ይሁዳም ወደ ፈሪሳውያን ፈጥኖ ሄዶ አሁን መያዝ አለባችሁ፣ ምክንያቱም እቅዳችን ተሳክቷል። ምናልባት ከተማውን ሊለቅ ስለሚችል ሳይለቅ በፊት አግኙት ወይም ያዙት ሳይላቸው አይቀርም። እነርሱም በፍጥነት ወታደሮችን አዘጋጁ፣ ሊይዙትም ሄዱ። ወደ ማርቆስ ወንጌል እንመለስና ቀጥሎ የተጠቀሰውን ኢየሱስ ክርስቶስ ፋሲካ ማዘጋጀቱን እንመለከታለን። ፋሲካን በሚያርዱበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናሰናዳ ትወዳለህ አሉት የሚለውን ደግሞ በቁጥር 12 ላይ እንመለከታለን። ፋሲካ ካልቦካ ቂጣ ጋር መበላት አለበት። ልብ በሉ ወገኖቼ፣ ፋሲካ ካልቦካ ቂጣ ጋር መበላት አለበት። ያልቦካ ቂጣን መብላቱ ከፋሲካ ማግስት ጀምሮ ባሉት 7 ቀናት ይቀጥላል። ይህንን በተመለከተ ኦሪት ዘጸአት ምዕራፍ 12 ከቁጥር 14 እስከ 20 ያለውን ልብ ማለት ይቻላል። አንድ ጊዜ በፋሲካ በዓል ወቅት በእስራኤል አገር ነበርኩ ሲሉ ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ አጫወቱን። በሃይፋ ከተማ በአንድ ትልቅ ሆቴል አርፌ ነበር ካሉ በኋላ ሲያጫውቱን፣ ከዚያ ከፋሲካ በኋላ ለ7 ቀናት ያልቦካ እንጀራ እንበላ ነበረ። ወገኖቼ በእውነት ነግራችኋለሁ፣ ይህንን ቂጣ መብላቱ በጣም ሰለቸን። ሌላው ምግብ ጣፋጭ ነበር፣ ግን ቂጣውን መብላቱ አሰልቺ ነበር። አሰልቺ ይሁን እንጂ ፋሲካ እርሾ ያልገባበትን ቂጣ ከመብላት ጋር መከበር አለበት ሲሉ አጫወቱም። በዚህ ስፍራ ደቀ መዛሙርቱ በሙሴ ሕግ የተጻፈውን በመጠበቅ ረገድ በጣም ጠንቃቃዎች ነበሩ። የት ሄደው ፋሲካን መብላት እንዳለባቸው ለማወቅ ፈለጉ። የፋሲካውን ዝግጅት ወዲያው ማድረግ ነበረባቸው። ከጥቂት ሰዓታት በኋላ ግን ጌታ ኢየሱስ በራሱ የፋሲካን ትርጉም ሊፈጽም ነው ያለው። ይህንን ደግሞ ከቁጥር 13 እና 14 እንመለከታለን። ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውም ይገናኛቸዋል፣ ተከተሉት፣ የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት እንግዳ ቤት ወዴት ነው ይላል በሉ ሲላቸው እንመለከታለን። አሁንም ይህ ታሪክ የኢየሱስን ሰባዊነት የሚያንጸባርቅ እንዲሆን አስባለሁ። በዚህን ጊዜ እርሱንም የሚወዱ ሰዎች እንደነበሩና ፋሲካንም ያዘጋጁለት እንደነበረ ከታሪኩ ልንረዳ እንችላለን። በሌላ በኩል ደግሞ ይህ ክፍል ጌታ ኢየሱስ ሁሉን የሚያውቅ አምላክ እንደሆነ ይገልጻል። በርግጥ ይህ የቤቱ ባለዳ የሆነው ደግ ሰው ስሙ ያልተጠቀሰ የጌታ ኢየሱስ ተከታይ ሊሆን ይችላል። ይህ ሰው አስቀድሞ የእንግዳ ቤቱን ለኢየሱስ ይሰጥ እንደነበረ እንድንጠራጠር የሚያደርገን ምንም ምክንያት የለም። ይህ ሰው በሦስቱ ዓመታት የኢየሱስ ክርስቶስ አገልግሎት ጊዜ በአንድ ወቅት ወደ እርሱ እንደመጣና የእንግዳ ክፍሉንም እንደሰጠው ማሰብ አያዳግትም። እኔ እንደማስበው ይህ ሰው ለኢየሱስ ለፋሲካ ወደ ኢየሩሳሌም ስትመጣ ለአንተ ይህ ክፍል አለኝ በሚገባም ተዘጋጅቶ ይጠብቃል ሳይሉ አይቀርም። ይህ ሰው የፈጸመው አገልግሎት በጣም አስደናቂ እንደሆነ ልናገራችሁ ወዳለሁ ወገኖቼ። ለጌታ ኢየሱስ ልናደርግለት የሚገባን ብዙ ነገር አለ። ይህም ሰው ያደረገው ይህንን ነበረ። እኔና እናንተ በእውነት ላችኋለሁ በዚህች ምሽት ብቻ አይደለም፣ በሕይወት ዘመናችን በየዕለቱ በእያንዳንዱ ቀን ለጌታ ለኢየሱስ ክርስቶስ የምናደርገው በጎ ነገር መኖር መቻል አለበት። ቁጥር 15 እና 16ን ተመልከቱ። ከአዲሱ የመጽሐፍ ቅዱስ መደበኛ ትርጉም አነባለሁ። እርሱም በሰገነቱ ላይ የተሰናዳና የተነጠፈ ሰፊ አዳራሽ ያሳያቸዋል። እዚያ አዘጋጁልን። ደቀ መዛሙርቱም ወጥተው ወደ ከተማይቱም ሄዱ። ማንኛውም ነገር ኢየሱስ እንዳላቸው ሆኖ አገኙት። ፋሲካውንም አሰናዱ ይላል። ጌታ ኢየሱስ ፋሲካን ያከበረው በተውሶ ክፍል እንደነበረ ከዚህ ክፍል መመልከት ይቻላል። በእርግጥ አስቀድሞ በነበረው ቀጠሮ መሰረት ክፍሉ ለኢየሱስ ክርስቶስ ሳይዘጋጅ አይቀርም። በሌላ በኩል ደግሞ የዝግጅቱ አዘጋጅ ወይም አስተናጋጅ የደቀ መዛሙርቱን እግር እንኳን ለማጠብ በዚያ ባለመኖሩ መወቀስ ያለበት አይመስለኝም። ምክንያቱም ይህ የግል ፋሲካ ነውና። ጌታ ኢየሱስ ከደቀ መዛሙርቴ ጋር ፋሲካን እበላለሁ ብሏል። ጌታ ኢየሱስና ደቀ መዛሙርቱ ብቻ መገኘት ያለባቸው የግል ፋሲካ ስለሆነ አስተናጋጅ ጣልቃ እንዲገባ ዘንድ አያስፈልገውም። ከዚህ የምንማረው ነገር ቢኖር ኢየሱስ እኛ ባለን ቀጠሮ ወይም እቅድ ማንም ጣልቃ እንዲገባብን መፍቀድ እንደሌለብን ነው። በእኔና በኢየሱስ ክርስቶስ መካከል ማንም ጣልቃ አይገባም። ወገኖቼ፣ በእናንተና በጌታችሁ በመድኃኒታችሁ በኢየሱስ ክርስቶስ መካከል ባለው ቀጠሯችሁ ማንም ምንም እንዲገባ ኢየሱስ ክርስቶስ ፈጽሞ አይፈቅድም። እኛ ሁላችን የእሱ ነን። እኛ ሁላችን የእሱ ነን። ደግሜ ላለው ኢየሱስ ክርስቶስም የእኛ ነው፣ እኛም የእሱ ነን። ስለዚህ ቀናተኛ አምላክ አለን ማለት ነው። እኛ ልጆቹ የሌላ የባዕድ አምላክ ልጆች እንድንሆን እግዚአብሔር ፈጽሞ አይፈልግም። እውነቴን ነው የምላችሁ። ለዚህ ነው አባታችን ቀናተኛ ነው የምንለው። አዎ፣ እናንተስ በልጆቻችሁ ለልጆቻችሁ በሚሆነው ነገር አትቀኑምን? አዎ ወገኖቼ፣ ኢየሱስ ክርስቶስ በእኔና በእናንተ በሚሆነው በእኔና በእግዚአብሔር በእናንተና በእግዚአብሔር መካከል ባለው ግንኙነት የማይቀና ከሆነ እውነተኛ አባት አይደለም ማለት ነው። ጌታ ኢየሱስ ወደ ኢየሩሳሌም ለመሄድ የአህያ ውርንጭላ እንዲያዘጋጁለት ደቀ መዛሙርቱን ይበላል። ከዚህ ከፋሲካው ቤት ዝግጅት ጋር የሚመሳሰል ልምምድ እንደነበረ ታስታውሳላችሁ። የአህያ ውርንጫውን እንዲያዘጋጁለት በላካቸውም ጊዜ ደቀ መዛሙርቱም በነገራቸው መሠረት ሆኖ እንዲሁ አገኙት። የአህያ ውርንጫውን ለማግኘት ቀደም ሲል ከአህያው ባለቤት ጋር ቅንጅት ሳደርግ እንዳልቀረ ያስባሉ። ጌታ ኢየሱስ በሚሄድባቸው ቦታዎች ለሚያስፈልገው ለአንዳንድ ነገሮች ቅድመ ዝግጅት እያደረገ እንደነበረ አስባለሁ። እንዲህ ይላል ቁጥር 17፣ በመሸም ጊዜ ከአስራ ሁለቱ ጋር መጣ ይላል። ጌታ ኢየሱስ በምሽት እንደመጣ አስታውሱ። ፋሲካው የሚጀመረው ፀሐይ ስትጠልቅ ነው። እርሱም ከደቀ መዛሙርቱ ጋር ፋሲካውን ወደሚያከብሩት የመጣው ጠላቶቹ እንዳያገኙት ጨለምለም ባለ ጊዜ እንደሆነ አስባለሁ። እርሱ እስከሚዘጋጅ ድረስ አግኝተው እጃቸውን እንዲጭኑበት አልፈቀደም። የተወሰነው ጊዜ ሲደርስ እርሱ ራሱን ለነርሱ አሳልፎ ይሰጣል፣ እነርሱም ይሰቅሉታል። ይህ የሚሆነው በእነርሱ የጊዜ ሰሌዳ ሳይሆን በራሱ የጊዜ ሰሌዳ ነው። ይህ በጣም የሚያስገርም ነው። ጌታ ኢየሱስ ፋሲካን ይፋ ባልሆነ መንገድ ከደቀ መዛሙርቱ ጋር በነጻነት መብላቱ ደስ የሚያሰኝ ሁኔታ ነው። እኛ ግን ወገኖቼ የጌታን እራት ወይም ቅዱስ ቁርባንን እሁድ ጠዋት በይፋ እናከብራለን። ጌታ ኢየሱስ የፋሲካን እራት ከደቀ መዛሙርቱ ጋር በዚህ ምሽት እንደበላና ቀጥሎ ያለውን ቁርስ በገሊላ ባሕር አጠገብ ከትንሣኤው በኋላ አብሮ እንደበሉ ታገኛላችሁ። ይህ ጊዜ በጣም ልዩ የሆነ የኅብረት ጊዜ እንደሆነ አስባለሁ። እኔ በበኩሌ በአንድ ቤተ ክርስቲያን ውስጥ አልፎ አልፎ የሚሰናዱ የምግብ ዝግጅቶች በራሳቸው ችግር እንዳለባቸው አድርጌ አልተችም። በመሠረቱ በጣም ጥሩ የሆነ ዓላማ እንዳላቸው አስባለሁ። ነገር ግን ዛሬ የሚዘጋጁ የምግብ ዝግጅቶች ዓላማቸውን ሲስቱ ይታያሉ። በጌታ ኢየሱስ ዙሪያ እንደ መሰብሰብና ኅብረት እንደ መፍጠር የሚያስገርም ነገር ለሰዎች ከቶውኑ የለም። ጌታ ኢየሱስ በኅብረታችን ማዕከላዊ ስፍራን ካልያዘ ወገኖቼ፣ ተሰብስበን ብንደሰት ኅብረታችንንም ኅብረት ብለን ብንጠራው እንኳን ዋና ዓላማውን ወይም ነጥቡን እንደ ሳትን ማወቅ አለብን። በቤተ ክርስቲያን ውስጥ የሚደረገው የምግብ ዝግጅት ይሁን ሌላ አይነት ኅብረት ወይም ስብሰባ ኢየሱስን ማዕከላዊ ያደረገ መሆን አለበት። የፋሲካ በዓል ትልቁም ዓላማ ይህ ነበረ። ቁጥር 18ና 19ን ተመልከቱ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱም ከእኔ ጋር የሚበላው አሳልፎ ይሰጠኛል አለ። እነርሱም ያዝኑ፣ እያንዳንዳቸውም እኔ ሆንን ይሉት ጀመር ይላል። ወዳጆቼ፣ ደቀ መዛሙርቱ ሁላቸው ኢየሱስን አሳልፎ መስጠት እንደሚችሉ አውቀዋል። በፍጹም ደካሞችና ሕገ ወጦች መሆናቸውን ካላወቃችሁ፣ ኀጢአተኞች እንጂ መልካም ሰዎች አለመሆናችሁን የማታውቁ ከሆነ፣ ከእግዚአብሔር መራቅ እንደምትችሉ የማታውቁ ከሆነ፣ በእውነቱ ስለ ራሳችሁ ብዙም አታውቁም ማለት ነው። በጣም የሚያሳዝነው ነገር ቢኖር በቤተ ክርስቲያን ውስጥ ኀጢአተኞች ከእግዚአብሔር የራቁ መሆናቸውን የማያውቁ ሰዎች አሉ። ደግሞም እግዚአብሔር የመራቅ አጋጣሚ ሊኖር እንደሚችል የማያስተውሉ የዳኑ ሰዎችም አሉ። ስለዚህ ሰው ሁሉ እኔ ሆንን እያለ ዘወትር ራሱን መመርመርና በንስሐ መታደስ አለበት። ቁጥር 20ና 21ን ተመልከቱ። ጌታ ኢየሱስን አሳልፎ ለመስጠት የወሰነው ከዚህ ክፍል እንደምንመለከተው ይሁዳ ነበረ። ይህ ሰው ከጥሪው ጀምሮ ከጌታ ኢየሱስ ጋር ለሦስት ዓመታት ያክል የመቆየት ዕድል በማግኘቱ ታላቅ ኃላፊነት ነበረበት። መዝሙረኛው ስለ እርሱ እንዲህ ሲል ይጽፋል። ደግሞ የሰላሜ ሰው እየታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ ይላል። መዝሙር 41 ቁጥር 9ን ተመልከቱ። እኔ ሆንን ተመልከቱ። በዚህች ምሽት እኔና እናንተ ልንጠይቀው የሚገባን ጥያቄ ይህ ነው። እኔ ሆንን? ኢየሱስን በዛሬ ቀን የበደልኩት፣ ኢየሱስን በዛሬ ቀን ያሳዘንኩት በሕይወቴ እኔ ሆንን? እያሉ መጨነቅ፣ ማሰብ፣ በእግዚአብሔርም ፊት የንስሐን ጊዜ ማድረግ መልካም ነው። አዎ እኔ ሆንን እያሉ ደቀ መዛሙርቱ ሲጨነቁ አይቶ ጌታ ኢየሱስ ወደ አስቆሮቱ ይሁዳ ሳያመለክት አልቀረም። ይሁዳም በዚህ ጊዜ ኅብረቱን ለቆ እንደ ወጣ አስባለሁ። በዚህ ኅብረት ወቅት ወገኖቼ ኢየሱስ አንድ ቋሚ የሆነ መሠረት ሲተክል ይታያል። ጌታ ኢየሱስ በአሮጌው ፋሲካ ምትክ አዲስ ሥራ ሲያቋቁም እንመለከታለን። በነሐስና በእብነበረድ ሳይሆን በወይንና በዳቦ የሆነ አዲስ ሥርዓት ያቋቁማል። ያ የነበረው አሮጌው ፋሲካ ደግሞ የሚያመለክተው የፋሲካ በግ ወደ ሆነው ወደ ኢየሱስ ክርስቶስ ነው። የጌታ እራት ወይም ቅዱስ ቁርባን ደግሞ ወደ ኢየሱስ ሞት ያመለክታል። ዳቦው ስለ ተሰበረው ስለ ኢየሱስ ሥጋ ሲናገር፣ ወይኑ ደግሞ ስለ ፈሰሰው ደሙ ይናገራል። ከቁጥር 22 እስከ 5 ያለውንም እንዲሁ ተመልከቱ። በዚህ ክፍል ብዙ ጠቃሚና የሚያስገርሙ ነገሮች እንዳሉ አስባለሁ። ከነዚህ ነገሮች አንዱ በፋሲካ በዓል ጊዜ የፋሲካ ጽዋ ለብዙ ጊዜያት በተደጋጋሚ ወደ ታዳሚዎች ይዞር ነበረ። በዚህ ጊዜ በመዝሙረ ዳዊት ውስጥ ካሉት ከታወቁ የሃሌሉያ መዝሙሮች አንዱ ይዘመራል። በዚህ ጊዜ ጌታ ኢየሱስ በጣም ጠቃሚ የሆነውን የቅዱስ ቁርባን ሥርዓት መሠረተው። ይህ ቅዱስ ቁርባን ጌታ ኢየሱስ የዛሬ 2000 ዓመት ገደማ ለእኛ ያደረገውን ያሳየናል። ዛሬም ቢሆን ወገኖቼ
በቅዱስ ቁርባን አማካይነት ጌታ ኢየሱስ ያደረገልንን የሞቱንና የትንሣኤውን በረከቶች እንቀበላለን። ሃሌሉያ! በቅዱስ ቁርባን አማካይነት ብዙ በረከቶች ወደኔና ወደናንተ ይደርሳሉ። የብሉይ ኪዳን ፋሲካው ስለ አዲሱ ፋሲካ ስለመምጣት ይናገር ነበር። በሕዝቅኤል መጽሐፍ እንደምንመለከተው ከሆነ በሺህ ዓመት መንግሥት ይህ የፋሲካ ሥርዓት በአዲስ መልኩ ይመለሳል። ጌታ ኢየሱስ ዳግም ሲመጣ የእርሱ ከሆኑት ጋር ቅዱስ ሥርዓትን ያደርጋል። ደስ የሚል ነገር ነው ወገኖቼ። የቅዱስ ቁርባንን ሥርዓት አቅልለን ባንመለከተው መልካም ነው፣ ታላቅ በረከት አለውና። ጌታ ኢየሱስ ዳግም ሲመጣ፣ አዎ አስቀድሜ እንዳልኩት የእርሱ ከሆኑቱ ጋር ቅዱስ ሥርዓቱን ያደርጋል። እስከዚያ ጊዜ ድረስ ግን በምድር ላይ እርሱ በመሠረተው የጌታ አራት ተካፋዮች እየሆን ከእርሱ ጋር ያለንን ኅብረት እንጠብቃለን። ደግሞ ሐዋርያው ጳውሎስ ፋሲካችን ክርስቶስ ታርዷልና እንዳለው ጌታ ለእኛ የሠራውን የመስቀል ሥራ እናስባለን እንቀበላለንም። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ከቁጥር 26 እስከ 31 ባለው ስፍራ በመጀመሪያ ስምዖን ጴጥሮስ ለኢየሱስ ያለው ታማኝነቱን ሲገልጽ እንመለከታለን። አመለካከቱ የቀና ቢሆንም እንኳን ጴጥሮስ ደካማ መሆኑን አልተረዳም። ይህም ዛሬ ብዙዎቻችን ችግር ነው ወገኖቼ። የራሳችንን ድካም አናውቅም። እኔ በግሌ እንደማምነው ከሆነ በስነ ልቦና ጥናት ስለ ራስ ድካም ማወቅ አይቻልም። ራሳችሁን ልታዩበት የምትችሉበት ብቸኛው ቦታ የእግዚአብሔር ቃል እንደሆነ አስባለሁ። እርሱም ያለን ብቸኛ መስተዋት ነው። በቃ እስኪ በአንድ ክርስቲያን ወይም ደግሞ የክርስቲያን ድርጅት መጽሔት ያገኘሁትን አንድ ጽሑፍ ልጥቀስላችሁ። ጽሑፉም የሚናገረው ችግሯን ይዛ ወደ ቤተ ክርስቲያን ቄስ ስለ ሄደችው ክርስቲያን ልጃገረድ ነው። ከብዙ ውይይት በኋላ ይህቺ ልጃገረድ መረዳት እንደሚገባት ሊረዷት ብቁ እንዳልሆኑ ቄሱን ጉዳዩ ከአቅማቸው በላይ እንደሆነ ከተረዱ በኋላ ልጅቷን ብቁ ወደ ሆነው ወደ ክርስቲያን የስነ ልቦና አዋቂ እንድትሄድ ይመክሯታል። የስነ ልቦና አዋቂው ወይም ሳይኪያትሪስቱ ልጅቷን የጭንቀቷን ምንጭ ወደምታውቅበት አቅጣጫ ይመራታል። ከችግሮቿ ብዙዎች በሕፃንነቷ ጊዜ የተረሱ ናቸው። አማካሪው ግን በእውቀቱ እነዚህን የጥንት ችግሮች እንድታስብ አደረጋት። ውጤቱ ምን ይሆን? መጽሔቱ እንደሚለው ይህቺ ወጣት ልጃገረድ ከተያዘችበት ችግሮች ተላቃ ከራሷ ከሌሎችና ከጌታ ጋር አዲስ ግንኙነት ፈጠረች። ወገኖቼ ነገሩ እንደ ተጠቀሰው መሆን ቢችል እንኳን የእግዚአብሔርን ቃል ስፍራ ሊተካ እንደማይችል ልናገራችሁ ወዳለሁ። በዛሬ ዘመን ያለን ሰዎች ምናልባት አማካሪዎች ሁሉን ችግር ሊፈቱ ይችላሉ ብለን እናስብ ይሆናል። ወዳጆቼ አንድ ነገር በእርግጥ ልንገራችሁ፣ ማንኛችንም ብንሆን በሰው ልብ ውስጥ ያለውን ልናውቅ አንችልም። በእግዚአብሔር ፊት ምን ያክሉን የከፋን ኃጢአተኞች መሆናችንን ሊያሳየን የሚችለው የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ነው። በቃ አስቀድሞ በጠቀስኩላችሁ መጽሔት የጠቀስኳት ልጃገረድ ችግር ይህንን አለማወቅ ነው። ይህ ደግሞ የእኔና የእናንተም ችግር ነው። ይህንን የምንገነዘብ ከሆነ በችግራችን ጊዜ ሊረዱን የሚችሉ የእግዚአብሔርን ቃል በእውነት የሚያውቁ ሰዎች እንደሆኑ እናያለን። ትኩረታችንን ከእግዚአብሔር ቃል ላይ የምናነሳ ከሆነ በስነ ልቦና አዋቂዎች እርዳታ ከአንድ ችግር የተላቀቁ ሰዎች ከተጨማሪ ችግሮች ጋር ተመልሰው እንደሚመጡ መረዳት ይቻላል። ከመጀመሪያው ጊዜ ይልቅ በኋላ ያለው ሁኔታ እየከፋ ይሄዳል። እዚህ ቦታ ላይ በጣም ግልጽ መሆን አለብን ወገኖቼ፣ ለችግራችን መፍትሄው ጌታ ብቻ ነው። ወደ ጌታ ኢየሱስ ከመቅረብህ በፊት ወገኔ ሆይ ችግርህን አስቀድመ መፍታት ያስፈልጋል የሚልቅ በፍጹም የለም። መደረግ ያለበት ጉዳይ ግን አንድና አንድ ብቻ ነው። ይሄውም ወደ ጌታ ኢየሱስ ና፣ ችግርህን ሊፈታ የሚችል ታላቅ ሐኪም እርሱ ብቻ ነው የሚል ነው። በቃ በሌላ በኩል ደግሞ እርሱ ብቻ ታላቅ የሥነ ልቦና ሊቅ መሆኑን መረዳት መቻል አለብን። እርሱ ብቻ ሁለንተናችንን ያውቃል። እርሱ ብቻ ይህንን ማድረግ ይችላል። በዛሬው ዘመን የእግዚአብሔር ቃል ብቻ ሊፈታው የሚችለውን ችግር ሰዎች ወደ ሰዎች ይዘው በመሄድ ከችግሩ ጋር በችግሩ ይደራደሩበታል። ወንድሞቼና እህቶቼ እግዚአብሔር ብቻ ማድረግ አለበት ሁሉን ነገር፣ እግዚአብሔር ብቻ ማከናወን አለበት ሁሉን ነገር። ይህንን የሚያደርገው ግን ወደ እርሱ ስንመጣና ራሳችንን በፊቱ ስንጥል ብቻ ነው። ምናልባት ሁኔታዎች ሁሉ ክፉ ሊመስሉን ይችላሉ፣ ነገር ግን ሁልጊዜ የሚወደን አዳኝ አለ። ወደ እርሱ መምጣት አለብን። ረፍት የምናገኝበትን የምንሄድበትን ስፍራ ማግኘት ምን አይነት አስደናቂ ነገር ነው! እስኪ አሁን ደግሞ ቅድም ጀምረነው ወደ ነበርነው ክፍላችን እንመለሳለን። አሁን ደግሞ ጌታ ኢየሱስ ከሞቱ በኋላ አስቀድሞ ወደ ገሊላ አውራጃ እንደሚሄድ ሲነግራቸው እንመለከታለን። ትንሣኤውንም ያበስራቸዋል። እረኛውን ሲመቱ መንጋ ሁሉ እንደሚበተን ይነግራቸዋል። ነገር ግን ከትንሣኤው በኋላ ወደ ገሊላ ይቀድማቸዋል። እዚያም ሊገናኛቸው ቃል ይገባል። ስምዖን ጴጥሮስ ግን ሌሎቹ ቢሰናከሉ እንኳን እርሱ ከቶ እንደማይሰናከል ለጌታ ያረጋግጣል። በዚህ ስፍራ ጴጥሮስ የሚለውን እንደማያውቅ እንመለከታለን። ጌታ ኢየሱስ ግን ለሚመጣው ነገር እያዘጋጀው ነበር። እርሱ ካጠገቡ እንደሚቆም ጴጥሮስ እንዲያውቅ ይፈልጋል። ወዳጄ ሆይ፣ ይህንን በሚመስል ጊዜ ጌታ ኢየሱስ ከጎን ይቆማል። በጣም ተስፋ በሚያስቆርጥና በአስቸጋሪ ጊዜ ሁሉ ጌታ በዚያ ስፍራ ባጠገብህ ይገኛል። ሃሌሉያ! ወገኖቼ፣ ወደፊት ታሪኩን እያነበብን ስንሄድ ጌታ ኢየሱስ ገና በፍርድ ወንበር ፊት እየተጠየቀና ፈተና እየደረሰበት እያለ በሌላ ገጹ ደግሞ ስምዖን ጴጥሮስ በታላቅ ፈተና ውስጥ ሆኖ እናገኘዋለን። በተለይ ቁጥር 66 እስከ 70 ያለውን ብትመለከቱ ይህንን ታገኛላችሁ። ትንሿ ገረድ ያቀረበችው ጥያቄ ጴጥሮስ ኢየሱስን እንዲክደው አደረገው። በዚህ ጊዜ ጴጥሮስ የኢየሱስ ክርስቶስ ተከታይ መሆኑን ስላሳፈረው እንዲታወቅበት አልፈለገም። እኛስ በዚህ አይነት ሁኔታ የተገኘንበት ጊዜ ይኖር ይሆንን? በኢየሱስ ያፈርንበት ጊዜ ይኖርንን? መጽሐፍ ቅዱሳችንን ይዘን እንዳንሄድ በከተማ ውስጥ ያፈርንበት ጊዜ ይኖርን? ወገኖቼ፣ በኢየሱስ ክርስቶስ ያፈርንበት ጊዜ ስንት ጊዜ ይሆን? እንዲህ ካደረግን ለጴጥሮስ ምሕረትን ያበዛለት ጌታ እኛንም ይቅር ይበለን። በሦስተኛው ጊዜ ጥያቄ ጴጥሮስ ብዙ መለፍለፍ መጀመሩ በችግር ውስጥ ስለጣለው ድካሙ የተገለጠ ሆኖ እናገኛለን። ከቁጥር 71 እስከ 72 ያለውን ተመልከቱ። ይህ ሰውዬ በእውነት ድካሙን አልተረዳም። እንዲህ ይላል ቃሉ፣ እርሱ ግን ይህን የምትሉትን ሰው አላውቀውም ብሎ ይራገምና ይምል ጀመረ። ወዲያውም ዶሮ ሁለተኛ ጮኸ። ጴጥሮስንም ኢየሱስ ዶሮ ሁለት ጊዜ ሳይጮህ ሦስት ጊዜ ትክደኛለህ ያለው ቃል ትዝ አለው። ነገሩንም አስቦ አለቀሰ ይላል። ስምዖን ጴጥሮስ ኢየሱስን ይወደው ነበረ። ከቅን ልቡ ተነሳስቶ ነበር ላለመካድ ቃል የገባለት፣ ግን ራሱን አያውቅም። በሥጋው መልካም ነገር እንደሌለ ወደ መረዳት ደረጃ አልደረሰም ነበርና። ቢሆንም ጴጥሮስ ኃጢአቱን ሊናዘዝ በቅቷል። እውነተኛ ክርስቲያን በፈተና ሊወድቅ ይችላል። ነገር ግን ወገኖቼ፣ በፍጹም ንስሐ ወደ መንገዱ ደግሞ ይመለሳል። ጴጥሮስ በተሰበረ ልብ በእንባ ኃጢአቱን ተናዞ ተመለሰ። በመጨረሻም እንዲህ ሲል ጽፏል። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5ን ይመለከታል። ጌታ ኢየሱስ እንደ ጠበቀው ጴጥሮስ በኋላ አስተውሏል። ይህ ምዕራፍ ወገኖቼ፣ ጌታ ኢየሱስ በጠላቶቹ እጅ እንዳለ በመተረክ ታሪኩን ይዘጋል። የእሱ የሆኑት ትተውት ተበታትነዋል። አንዱ አሳልፎ ሰጥቶታል፣ ሌላኛው ደግሞ ክዶታል። ምን አይነት የጨለማና የኀጢአት ሌሊት ነው! የዚህ ምዕራፍ ጥናት በዚህ ያበቃና ምዕራፍ 15 ደግሞ ታሪኩ ቀጥሎ እናገኛለን። እግዚአብሔር ዛሬም ቢሆን ለእርሱ ታማኞች እንድንሆን ልባችንን በጽናቱ ይምላል። ልቤን ጣልኩት አንተ ላይ፣ እኔ አልሰጋም አሁንማ። እኔ ሳለኝ ያለኝ ወዳጅ የማይጥለኝ የማይከዳ። ልቤን ጣልኩት በአንተ ዛሬውን ትምህርታችንን እዚህ ላይ አበቃን። በቴክኒኩ በኩል አለማየሁ ዳዊት፣ በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርን። ሰላም ሁኑ።